ኢትዮጵያውያን በአሜሪካ በኮቪድ-19 ወረርሽኝ ምክንያት የመማር ማስተማር ሂደታቸውን ለመለወጥ ስለተገደዱ ከፍተኛ የትምህርት ተቋማት ባለፈው ዝግጅታችን አንስተናል። አብዛኞቹ ትምህርት ቤቶች እየተከፈቱ ባሉበት በዚህ ወቅት ትምህርት ቤቶቹ ምን ዝግጅት አድርገዋል ወይም እያደረጉ ነው? አጀማመራቸው ምን ይመስላል? በርቀትና በአካል የሚሰጠው የትምህርት ሂደት ምን አይነት ዝግጅቶችን ጠይቋል? በተማሪዎች የትምህርት አቀባበል ላይ የሚኖረው ተጽዕኖስ ምን ይሆናል? ወላጆችና ተማሪዎች ለዚህ ለውጥ ራሳቸውን እንዴት ማዘጋጀት ይችላሉ? ይኖርባቸዋል። በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዳሚክ አፕሊኬሽንስ ዳይሬክተር አቶ ዮርዳኖስ ባህሩ ዛሬ ማብራሪያ ናቸው። ደረጀ ደስታ ነጋግሯቸዋል።
በአሜሪካ ከፍተኛ ትምህርት ቤቶች ተከፍተው ትምህርት መስጠት ጀምረዋል። ጊዜው አጭር ቢሆንም አጀማመሩ ምን ይመስላል? በምን መልኩ ነው የጀመሩት? ከስከዛሬዎቹ የትምህርት አስተጣጥስ ምን የተለየ ነገር አድርገዋል?
አከፋፈቱ በሶስት መንገድ ነው። አብዛኛው ሙሉ ለሙሉ የከፈቱ አሉ፣ ከፊል የከፈቱ አሉ። ለምሳሌ አንደኛ ዓመት ተማሪዎችንና የሕክምና ተማሪዎችን ብቻ ያካተተ ሊሆን ይችላል። ሙሉ ለሙሉ ደግሞ በኦንላይን የሆኑ ደግሞ አሉ። ሙሉ ለሙሉ የከፈቱ ሲባል ግን ሁሉም ሰው በአንድ ጊዜ ክላስ ይገባል ማለት አይደለም። የግድ የተማሪዎቹን አካላዊ ርቀት መጠበቅ ስላለባቸው ተማሪዎች ክላስ የሚገቡት በፈረቃ ነው። ግማሹ ክላስ ሲሆን የተቀሩት ተማሪዎች ደግሞ ዶርም ሆነው በኦንላይን ይከታተላሉ። በአሁኑ ጊዜ ትንሽ ለየት ያለ ነገር ያለው በሃይብሪድ መልክ የሚሰጠው ትምህርት ነው። ተማሪዎች በከፊል ክላስ በከፊል ኦንላይን እያሉ ቴክኖሎጂን በመጠቀም በአንድነት ተቀናጅቶ የሚሰጥ ክላስ። ይህንን መንገድ ሙሉ በሙሉ የከፈቱትም በከፊል የከፈቱትም ተቋማት ተጠቅመውበታል።
በአካል ለማስተማር በወሰኑ በአንዳንዶቹ ከፍተኛ ትምህርት ቤቶች በተማሪዎችም ሆነ በጥንቃቄ ጉድለት ኮቪድ መስፋፋቱን የዜና ማሰራጫዎች እየገለጹ ነው። ተከታትለውት ከሆነ አስተያየቶ ምንድን ነው?
ብዙ ትምህርት ቤቶች ተስፊ ቅድመ ዝግጅት አድርገው ነው የከፈቱት። ክፍል ውስጥ 6 ፊት አካላዊ ርቀት ለመጠበቅ ሲባል ዴስኮች ተነስተዋል። በፊት ለምሳሌ 100 ተማሪ የሚያስቀምጡ ክፍሎች አሁን ከ50 በታች ነው የሚይዙት። ሰፊ የኮቪድ ምርመራ ፕሮግራም አውጥተው በካምፐስ የሚገኙትን ተማሪዎች፣ አስተማሪዎች፣ ሰራተኞች በሳምንት ወይም በሁለት ሳምንት ምርመራ ያደርጋሉ። ለታመሙት ተማሪዎች ለይቶ ማቆያ ክፍሎች አዘጋጅተዋል። አንዳንዶቹ ቦታ እንኳን ባይኖራቸው ሆቴል እስከ መከራየት የሄዱበት ሁኔታ አለ። እንግዲህ ይሄ ሁሉ ዝግጅት አድርገው ነው የበሽታውን ስርጭት መቆጣጠር ያልቻሉት። በዚህ ምክንያት ቻሌ እንደ ዩኤንሲ ዩኒቨርሲቲ ኦፍ ኖርዝ ካሮላይና የመሰሉ ትምህርት ቤቶች ተከፍተው በኋላ ወረግተው ወደ ኦንላይን የሄዱ ትምህርት ቤቶች አሉ። አንዳንዶቹ ደግሞ እንደ ኖትር ዴም ያሉ ትምህርት ቤቶች ከፍተው ትንሽ ጊዜ በኋላ ደግሞ ለሁለት ሳምንት እዛ ባሉበት በዶር ኦንላይን የሚከታተሉበት ሁኔታ ጀምረዋል። ሌሎች ደግሞ ካምፐስ ላይ የመጡትን ተማሪዎች ቁጥር ወደ መቀነስና ግማሹ ተመልሶ ቤት በኦንላይን እንዲከታተል እያደረጉ ነው። እንግዲህ በዚህ ከቀጠለ ሌሎችም ትምህርት ቤቶች ሙሉ በሙሉ ወደ ኦንላይን ይሄዳሉ ብዬ ገምታለሁ።
ይህ ከላይ የገለጹት ኮሮና ቫይረስ ሳቢያ የመጣው ለውጥ በወደፊቱ የመማር ማስተማር ሂደት ላይ የሚኖረው ለውጥ ምንድን ነው? በትምህርት ቤቶቹ ገቢያቸው ላይ፣ ቢዝነስ፣ በተማሪዎቹ አቀባበል ላይ፣ በትምህርት ጥራት ላይ ምን ምን ለውጦች ይጠበቃሉ?
እንደ ማንኛውም የኢኮኖሚ ሴክተር የኮሮና ቫይረስ ወረርሽኝ ከፍተኛ ትምህርት ተቋማት ላይ ብዙ ጉዳትም ለውጥም አምጥቷል። ለዘለቄታው ምን አይነት ለውጥ ያመጣል ለሚለው አሁን ግምት ለመስጠት ያስቸግር ይሆናል፣ ጥናትም የሚፈልግ ነገር ይሆናል። በእኔ ግምት ግን እንደ ማንኛውም የኢኮኖሚ ሴክተር ሊዘጉ የሚችሉ ተቋማት ይኖራሉ፣ መርዝም ሊያደርጉ የሚችሉ ተቋማት ይኖራሉ ብዬ ገምታለሁ። የኦንላይን ትምህርት በመማር ማስተማር ሂደቱ ላይ ወደፊት ትልቅ ተጽዕኖ ይኖረዋል ብዬ ገምታለሁ። የኮሮና ቫይረስ ወረርሽኝ አንዱ ያሳየን ነገር ቢኖር የኦንላይን ትምህርት በጥራትም በስፋትም ማድረግ እንደሚቻል አሳይቷል። ብዙ ዩኒቨርሲቲዎች ተማሪዎች ትምህርታቸውን በአካልም በኦንላይን ክላስም የሚከታተሉበት እድል ሊሰፋ ይችላል ብዬ አስባለሁ። ከዚህ በፊት በኦንላይን ትምህርት ይሳተፉ ያልነበሩ የታወቁት ትላልቅ የትምህርት ተቋማት አሁን ለኦንላይን ትምህርት ትኩረት ይሰጡታል ብዬ ገምታለሁ። ሁለት ወይም ሶስት ተቋማት ተቋማት በቅንጅት የሚሰጡት ዲግሪዎች ጆይንት ዲግሪ ሊጀምሩ ይችላል። ተማሪዎች በአንድ ኮሌጅ የማይሰጡትን ትምህርቶች ከሌላ ኮሌጅ በኦንላይን መውሰድ የሚችሉበት እድሎች ይሰፋሉ ብዬ ገምታለሁ። የከፍተኛ ትምህርት ተደራሽነትን ለማስፋት ተማሪዎች ካሉበት አካባቢ ሳይርቁ በሚፈለጉ ትምህርት ቤት ገብተው የመማር እድሎች ይሰፋሉ ብዬ ገምታለሁ። በአሁኑ ጊዜ እያሻቀበ የመጣው የከፍተኛ ትምህርት ክፍያ ሊቆጣጠር ይችላል ብዬም ገምታለሁ። በትንሹ እንኳን በዚህ በአካባቢያችን ብንሄድ አንዳንድ ጊዜ ከባድ በረዶ ሲጥል ሊቋረጥ የነበረው ትምህርት አሁን በጣም ይቀንሳል ወይም ይቀራል ብዬ ገምታለሁ።
ኢትዮጵያውያን ተማሪዎችም ሆኑ ወላጆች በዚህ ለውጥ ውስጥ ራሳቸውን ማዘጋጀት ያለባቸው በምን በምን መንገድ ነው? እንግዲህ በከፍተኛ ትምህርት ተቋማት ብቻ ሳይሆን ከታች ከአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት ጨምሮ ሁሉም በዚህ ለውጥ ውስጥ ማለፍ ያለባቸው ይመስለኛልና ምንድን ነው የሚመክሩት? በዚህ ረገድ መዘጋጀት ያለባቸው በምን በምን መንገድ ነው?
አንደኛ አስፈላጊውን የኮምፒውተርና ኢንተርኔት ሰርቪስ ማዘጋጀት ይኖርባቸዋል። ይሄ እንግዲህ በቂ ኢንተርኔት ሰርቪስ ሲባል አጠቃቀሙንም ይጨምራል። ለምሳሌ ልጆች በሚማሩበት ሰዓት ሌላ ሰው በኢንተርኔት ቪዲዮ መጠቀም ወይም በኢንተርኔት ጌም መጫወት የኢንተርኔት ሰርቪሱን ስለሚሻማ ለተማሪዎቹ ችግር ሊፈጥር ይችላል። ልጆች በሶስት ሰዓት ያለምንም ረብሻ መስራት የሚችሉበትን ቦታ ማዘጋጀት አስፈላጊ ነው። ሌላው ደግሞ ኢምፖርታንት የሆነ ነገር ትምህርት ቤቶች የሚሰጡትን የቴክኖሎጂም ሆነ የቱተሪንግ ድጋፍ ቢጠቀሙ ጥሩ ይመስለኛል። ተማሪዎች የሚያጠኑበትና የቤት ስራ የሚሰሩበትን ፕሮግራም ማበጀት በኦንላይን ትምህርት ውጤታማ እንዲሆኑ ይረዳቸዋል ብዬ ገምታለሁ።
ይህ ነገር የሰለጠኑ አገሮች ብቻ ሳይሆን እንደ ኢትዮጵያ ያሉትንም አገሮች የሚመለከት ነው። በዚህ ረገድ የከፍተኛ ትምህርት ቤቶች ራሳቸውን ከለውጡ ጋር አስማምተውም ሆነ ለመጪው የድረገጽ ላይ የመማር ማስተማር ሂደት ራሳቸውን ማዘጋጀት ያለባቸው በምን በምን መልኩ ነው ብለው ያስባሉ?
እንግዲህ በአንደኛ ደረጃ ጥሩ ኢንፍራስትራክቸር ያስፈልጋል። ጥሩ ኢንፍራስትራክቸር ማለት እንግዲህ እዚህ ጥሩ የኢንተርኔት አቅርቦት ይጠይቃል። የኢንስትራክሽናል እና የኮሚኒኬሽን ቴክኖሎጂዎች ይፈልጋሉ። ይህንን ደግሞ መደገፍ የሚችል የሰለጠነ የሰው ኃይል ያስፈልገዋል። ለአስተማሪዎች ቴክኖሎጂውን ተጠቅመው ማስተማር እንዲችሉ ደግሞ ስልጠናና ድጋፍም ያስፈልጋቸዋል። በዚሁ መልክ ተማሪዎችም ይህንኑ ቴክኖሎጂ ተጠቅሞ መማር እንዲችሉና ለእነሱም ስልጠና ድጋፍም ያስፈልጋቸዋል። ያው በጣም ኢምፖርተንት ከሆኑት ነገሮች መሀል ደግሞ አንደኛው በተመጣጣኝ ዋጋ የሚገኙ ኮምፒውተሮች ወይም ታብሌቶች ለተማሪዎች ያስፈልጋሉ። ይሄ ሁሉ ትልቅ ወጪ የሚጠይቅ ስራ ነው። ወጪው ግን ወረርሽኝ ያመጣውን ችግር ለመከላከል ብቻ ሳይሆን ወደፊትም በኢትዮጵያ ባሉ ታዳጊ ሀገሮች የሁለተኛ ደረጃም ሆነ ከፍተኛ ትምህርት አቅርቦት በተፈለገው መጠን ለማድረግ ህንፃ በመገንባት ብቻ ሊቀረፍ የሚችል ችግር አይደለም። የኦንላይን ቴክኖሎጂ መጠቀም አማራጭ የሌለው መንገድ ነው ብዬ እገምታለሁ።
በጆርጅ ዋሽንግተን ዩኒቨርሲቲ የኢንተርፕራይዝ አካዳሚክ አፕሊኬሽን ዲሬክተር አቶ ዮርዳኖስ ባህሩን በጣም አመሰግናለሁ።
አመሰግናለሁ።